ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታለም ፕሮግራማችን በብላቴን ጌታህሩይ ወልደ ስላሴ የተደረሰውን የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል፣ የአድዋ ጦርነት አነሳስና ድልን የሚተርከውን ምዕራፍ ክፍል 3 ዳሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሐሙስ ጥቅምት 2 ቀን በቦረና ክልል ሶዴ በተባለችው ከተማ የወያኔ አጋዚ ኃይሎችና የፌደራል ወታደሮች 4 ዜጎች ገድለው 18 ያቆሰሉ መሆናቸውን የአሜሪካ ድምጽ ሬዲዮ የደረሰው ዜና ዋቢ በማድረግ ገልጿል። ለግድያው ምክንያት የሆነው በወያኔ አጋዚ ኃይሎችና በፌደራል ፖሊሶች የታጀቡና ጥይትና መሳሪያ የጫኑ 8 ከባድ ወታደራዊ መኪናዎች በጉዞ ላይ ሳሉ መሳሪያውና ጥይቱ የሚጓዘው ለወያኔው ልዩ ፖሊስ ነው በማለት የከተማዋና የአካባቢው ሕዝብ በነቂስ በመውጣት የመኪናዎቹን ጉዞ ለማገድ ጥረት በማድረግ ባለበት ሰዓት ወቅት ነው። ወታደሮቹ ለሕዝቡ የሰጡት ምክንያት አጥጋቢ ሆኖ ባለመገኘቱና ሕዝቡም ማገዱን ባለማቆሙ የአጋዚ ወታደሮች የሩንታ ተኩስ በመክፈት 4 ሰዎችን ወዲያውኑ ሊገድሉ ሲችሉ 18 ሰዎችን አቁስለዋል። በአሁኑ ወቅት መኪናዎቹ ቆመው ወታደሮቹ ከሕዝቡ ጋር እየተደራደሩ መሆናቸውም ተገልጿል። በተከታታይ በተደረጉ ሰልፎች በርካታ ከተሞች ውጥረት የሚታይባቸው ሲሆን በሆለታ፣ በወለጋ፣ በነቀምትና ጊምቢ ከተሞች የተቃውሞ ሰልፍ መደረጉ ተነግሯል። የጅማ ዩኒቨርሲቲ ተማሪዎችም አደጋ ያንዣበበባቸው በጅጅጋ የሚገኙ ኦሮምኛ ተናጋሪ ተማሪዎች ከስፍራው ባስቸኳይ ወጥተው ደህንነታቸው ሊጠበቅ ወደሚችል አካባቢ እንዲወሰዱ የጠየቁ ሲሆን ይህ ካልተፈጸመ ያለመማር አድማ የሚያደርጉ መሆናቸውን ገልጸዋል። በጣና ሐይቅ ላይ ተከስቶ በከፍተኛ ፍጥነት እየተስፋፋ የሚገኘው የእምቦጭ አረምን ለማጥፋት በፈቃደኝነት አገልግሎት ለመስጠት የመጡት ወደ 200 የሚጠጉ የኦሮሞ ወጣቶች በትናንትናው ዕለት ደብረ ማርቆስ ከተማ ሲደርሱ ከፍተኛ አቀባበል የተደረገላቸው መሆኑ ተነግሯል። የኦሮሞ ወጣቶች ያሳዩት የፍላጎት አገልግሎትም ሆነ በአማራው ሕዝብ የተደረገላቸው አቀባበል በኦሮሞ ተናጋሪኛና በአማርኛ ተናጋሪ ዜጎች መካከል ለዘመናት የቆየውንና ሰርጾ የሚገኘውን የአንድነት ስሜት ያረጋገጠ ሲሆን ሕዝብን በቋንቋ በመከፋፈልና በመካከላቸው ልዩነትን ፈጥሮ በማራገብ ስልጣን ላይ ለመቆየት ለሚፍጨረጨረው ለወያኔ አገዛዝም ሆነ የኢትዮጵያን አንድነት ለማይፈልጉ ጸረ ኢትዮጵያ ኃይሎች አስደንጋጭ ክስተት ሆኗል ተብሏል። የብር ዋጋ ከዶላር ጋር ሲነጻጸር እንዲረክስ በመደረጉ ምክንያት በአዲስ አበባ ከተማ በተለያዩ ቦታዎች የገበያው ጥረትና እምሳት እየተከሰተ መሆኑን የዜና ምንጮች ዘግበዋል። ወደፊት የዋጋው ግሽበት ሊከተል ይችላል በማለት ነጋዴዎች ዕቃቸውን ከመደርደሪያ ላይ ያነሱ ወደ መጋዘን እየከተቱ ሲሆን፣ ሸማቾች ደግሞ መጪውን የዋጋ ንረት በመፍራት ሸቀጦችን በብዛት መግዛት የጀመሩ መሆናቸው ታውቋል። ለአንድ ወር ጊዜ የዋጋ ጭማሪ አይደረግበትም የተባለው ነዳጅ በዋጋ ደረጃ ብዙ ለውጥ ባይኖርም እጥረት በመፈጠሩ በአንዳንድ የማደያ ጣቢያዎች መኪኖች በርከት ብለው መቆማቸው እየተስተዋለ ነው። ከብር ዋጋ መርከስ ጋር ምንም ግንኙነት የሌላቸው ዕቃዎች ዋጋቸው የጨመረ መሆኑ የታየ ሲሆን፣ ቀደም ብሎ 15 ብር ይሸጥ የነበረው ቲማቲም በ24 ብር እንዲሁም በኪሎ 9 ብር ከ50 ሳንቲም ሲሸጥ ቆየው ሽንኩርት ወደ 16 ብር ማሻቀቡም ታውቋል። የደቡብ አፍሪካ ፕሬዝዳንት ሚስተር ዙማ በሙስናና በተለያዩ ማጭበርበሮች ሊከሰሱ ይችላሉ ሲሉ የአገሪቱ ጠቅላይ ፍርድ ቤት ወሰነ። በአገሪቱ ጠቅላይ ፍርድ ቤት የተወሰነው ውሳኔ ቀደም ብሎ ዝቅተኛ የሆኑት ፍርድ ቤቶች ያስተላለፉትን ውሳኔዎች የሚያጸና ሲሆን ከ8 ዓመት በፊት በመሳሪያ ሽያጭ ተያይዘው ያቀረቡት 783 ክሶች አሁንም ሊቀርቡ እንደሚችሉ ፍርድ ቤቱ ወስኗል። ከ8 ዓመት በፊት እነዚህ ክሶች ወደ ጎን በመደረጋቸው ሚስተር ዙማ ለመወዳደርና ለማሸነፍ ችለው ነበር። የሚስተር ዙማ ጽፈት ቤት ለፍርድ ቤት ውሳኔ በሰጠው መልስ ውሳኔው የሚያሳዝን መሆኑን ይግለጽ እንጂ ያልተጠበቀ አልነበረም ብሏል። ክሱ ሚስተር ዙማ በ1997 ዓ.ም ጉቦ በመቀበል ተከሰው ከተፈረደባቸው ሰው ያላቸውን ግንኙነት ይመለከታል። ሚስተር ዙማ ተዋጊ አውሮፕላኖችን ከፈረንሳይ መንግስት ለመግዛት ጉቦ ተቀብሏል በማለት ክሱ ይዘረዝራል። ይህ ክስ መጀመሪያ በ1997 ዓ.ም ቀርቦ በጠቅላይ አቃቤ ሕግ ትዕዛዝ በ2001 ዓ.ም አካባቢ የተሰረዘ መሆኑ ይታወቃል። በዛሬው ቀን በምዕራብ ኬንያ ፖሊስ ሁለት የተቃዋሚ ደጋፊዎችን የገደለ መሆኑ ታውቋል። ፖሊስ በሰጠው መረጃ መሰረት ሰዎቹ የተገደሉት የርሻ መሳሪያዎችን የያዙ ግለሰቦች በአካባቢው ፖሊስ ጣቢያ ላይ ወረራ አካሂደው ለመቆጣጠር ሲሞክር በተደረገ ተኩስ መሆኑን ጠቅሷል። በዋናው ከተማ በናይሮቢ በተለያዩ ቦታዎች ሰልፎች ተካሂደው ፖሊሶች ያስለቃሽ ጋዝ በመተኮስ ለማረጋጋት ሞክረዋል። ሲያ በሚባለው አካባቢም በፖሊስ ጥይት 3 ሰልፈኞች መቁሰላቸው ፖሊስ ተናግሯል። አሙስ የኬንያ መንግስት ያወጀውን እገዳ ተቃዋሚ ኃይሎች ያላከበሩት ሲሆን በናይሮቢ በሙምባሳና በኪስሙ የተለያዩ ቦታዎች ሰልፎች ሲካሄዱ ለዋል። የሰባዊ መብት ተከራካሪ ድርጅቶች መንግስት ሰልፍ እንዳይደረግ ማወጁን የሚቃወሙት መሆኑን ገልጸው ልዩነት ከተከሰተበት ካለፈው ነሐሴ ወር ጀምሮ 35 ሰዎች በመንግስት የጸጥታ ኃይሎች መገደላቸውን ይናገራሉ። የተቃዋሚ ኃይሎች ደጋፊዎች ፖሊስ የመንግስቱ ደጋፊዎች ከመፍቀድ አልፎ ሰልፍ እንዲያካሄዱ ሲገፋፉ ተቃዋሚዎችን ይገድላል ብለዋል። ከሊቢያ ወደ አውሮፓ ለመጓዝ ሜዲትራኒያን ባህር ላይ የነበሩ ከ600 የሚበልጡ ስደተኞች ባህር ውስጥ ከመስጠም ሕይወታቸው ድኖ ፓሌርሞ ከሚባለው የጣሊያን ወደብ ደርሰዋል። የጀርመን መንግስታዊ ያልሆነ ድርጅት አባላት 36 ሰዓት በፈጀ 7 ኦፕሬሽኖች ስደተኞችን አጓጉዘው የጨረሱ መሆናቸውም ታውቋል። ቀደም ብሎ የጣሊያን መንግስት ባወጣው ጥብቅ ጥበቃና ከሊቢያ ታጣቂዎች ጋር ባደረገው ስምምነት መሰረት ወደ ጣሊያን የሚሄዱ ስደተኞች ቁጥር የቀነሰ ቢሆንም ሰሞኑን በሊቢያ በተለያዩ ወገኖች መካከል እንደገና ተቆስቁሶ በሚካሄደው ግጭት ምክንያት ስደተኞቹ ካለበት ቦታ ያመለጡ ለመሄድ ተገደዋል ተብሏል። ሕይወታቸው ከዳነው ስደተኞች መካከል በርካታ ህጻናት የሚገኙበት ሲሆን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ለስደተኞቹ የሚያስፈልጉ እቃዎችንና የምግብ ቁሳቁሶችን እየላከ ነው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ። የሰው ልጅ ክቡ
ዋ አድዋ ክፍል 2 ቴዎድሮስ ደሙን በሰዋ ምኒልክ ልቡን በሰዋ ዮሐንስ ክብሩን በሰዋ እኛ ባንዶች ልጆቻቸው ረግጠን የመስዋዕት ጽዋ መልሰን ብንል ዋ አድዋ እንደ ከርሞ ጥጃ ከርመን ባስተሳሰብ ቁልቁል አድገን ቅኔ መጻሕፍት አርክሰን ድጓ ሸጠን ጽላት ሽጠን ማህሌተ ያሬድ ገፍተን ክፍለ ዮሐንስን ተፍተን ብናሴር የስራይ ገመድ ለምደን በዴሞክራሲ ቀልድ በእኩልነት ስም መነገድ ድንጋይ በሚፈጭ ያፍ ብልጠት በቃል ፍትያ መሟረድ የህዝብን ድል ነጥቀን ከህዝብ ማጨቅ ወደ ጎሳ ገደል ሉዓላዊነት ለመግደል የአድዋን ታሪክ ለመሸቀል በከንቱ ነው ድካማችን ለማያውቁን ነው መታጠን ለነ ኢምፔሪያሊስቶች ነው ሰላም ብለን ቀልድ መስፈን እንጂ ከበሮ ብንደልቅ አይነጥፍም ያባቶች ጽዋ ነጻነት በምንዛሪ አይሸጥምና ክብሯ አባቶች የሞቱለትን ለትውልድን አንሰጥም ብለን እኩልነትን ከልክለን የልጆቻችንን አካል እንደ ልብስ ፈንጂ አልብሰን የሃያላን ጦር ፋብሪካ የጠመንጃ መጋዣ አርገን ከትውልድ ወደ ትውልድ ለአምልኮ ጦር ወጣት ማግደን ህሊናችንን ታውረን አሳፋሪ ቅሌታችን አንዳችም ሳይታወቀን ሰማዕታት ከተኙበት ደፍረን እንቀሰቅሳለን። እንጠንቀቅ። ከሰማይ ሰማይ ቁልቁል በመንፈሳቸው ቢቃኙን ይሉኝታ የለንም እንጂ ዑመር ሰመተር ምን ይሉን? ቀለብ ሆነን እንጂ እርግማን ካወጦና ምን ይረግሙን? ሚካኤልና አባ ጤና በምን ግምት ውስጥ ይጥሉን? አባ ጅፋር ምን ይንቁን? ሞረዳና ጆቴሊቃ ምን ትዝብት ይታዘቡን? ወረርሽኝ ቫይረስ መጤተውሳክ አዲስ ጎሰኛ መጋኛ ወገን ካላስ ጣላ በቀር በሰላም ማስተኛ የብሪት አዚም ተሳፍሮብን ያዶ ከብሬ የዛርገኛ ሆነን ሲያዩን መጫወቻ የሰነ ልቦና ግጫ እኛው እርስ በርሳችን ተላብሰን የልህ ቆሻሻ አዲስ ትውልድ አጨልመን አስተጥቀን የቂም ጥገርሻ ባገራቸው ባድ ሆነው በማዳቸው ቀላዋጭ በሰው አገር የሰው ዝቃጭ ምን ይበሉ አባቶቻችን ኢትዮጵያን ሲያዩት ተጥላ በገዛ ጇ ተገንጥላ የህብረት ክንዷን ተነቅላ በውስጥና በአካባቢ የቅራኔ ጦስታጅላ በችጋርና በንቅዘት በጥላቻ ተበክላ የረጅም ዘመን እቅዱን ጠላት በሷ ላይ ሲያሟላ ጥንትስ ቢሆን ሰው ወገኑን ካዋረደ ለግፍ ጥሎ ባለቤት ያቀለለውን ባለዳመሽ ተቀብሎ ታዲያ አባቶች ምን አይሉን ምን አይንቁን ምን አይረግሙን ከሰማይ ሰማይ ቁልቁል በመንፈሳቸው ሲቃኙን እንጠንቀቅ ከዘፍጥረት ዘር ሲማጠቅ ማን እንደነበርን እንወቅ የፍልስፍና መሰረት አስቀድመህ ራስህን ወቅ እነተንም ታውቃላችሁ እነተም ካወቃችሁ አረነት ትወጣላችሁ የተባለን አስቀድሞ ባለማወቅ ስንዳማ በድንቁርና ሳንሞት አውቀን እንድንስማማ ነውና የሰው ሰው መሆን ባንቱ ቻዲክ በርበርካማ ከአራቱ የአፍሪካ ዘርዛፍ ካምነን ያንጋፋው ቅርንጫፍ ስርወጦቢያ ኑቢያ የጥቁር ግብጽ የሳቢያ የዘራረጋችን ደምስር ከመዳቀላችን በፊት ከሴምና ከያፌት ክር የካምቤት ነን የካምሃማ የጥቁር አፍሪካ ደምስር ጥንተኩሽ ነው አጥንታችን የኢትዮጵያችን ማግናደር ሁላችንም እንደ ትቢያ እንደ ጉምተነን ከማለቅ እንጠንቀቅ ራሳችንን እንወቅ የችጋር ሆድ ቀና አይጠግብም ከቀጥር ጅብነት አልፎ በህልሙ ቢያግበሰብስም አባቶቻችን ያቆዩን አፈር እንደው ይበቃናል ከኛ አልፎ ለዓለም ይተርፋል የካም ወገን ነው የኛ ገንድ ሶማሌው ሱም እንደ አካሱም ቅድመ ሰው ዘር እምቅድመ አክሱም የካም አብራክ ልጅ ነው ሁሉም ኦሞ ሃማ ሃምሃራው ሃም ክርስቲያን ሆነ ወይ እስላም አግሃሚው ካም ካምባታው ካም ጉራጌው ካማ ጋዳ ቤት ሐረሬው አባድር እሴት አዲያው ባላድባር መክሌት ኮንሶ የካላቻ ደሴት ከዘፍጥረትም ቅድማ አዳም ሲዳማውም ሲዳሃማ ኩናማው ካም ጋምቤላው ካም ሃማኒም ካም ኦማኒም ካም በእውራን አመራር ስካር ይሄል ካም ያምል ካም ምን አለ ታሪክ ቢያስተውል እርስ በርሱ አፈር ባይቃቃም አፋር ካማው የአፍሪካ ግንድ ሃማሴኑ ሃምጨዲድ ኦሮሞ ካማባ ወራ ፈርዖን ቤት የካማውራ የካም ልጅ ነው ሁሉ አጥንቱ ለምኑ ነው ግን ጥልጥሉ ለምኑ ነው ፍንክትክቱ ለሃያላን ነጮች ስራይ ካልሆነ እንጂ መስዋዕቱ እንደ ቆየች እንዶች ምድር የማተላለቅ መክፈልቱ ልሳን በማጨለም ብልጠት ሳይጨልምብን እለቱ ብዕር በማጨለም ብልጠት ሳይዶሎድም ቃል ስልቱ ባንድ ጎሳ በላይነት እንዳይሞት እኩልነቱ ሁላችንም እንደ ትቢያ እንደ ጉምተነን ከማለቅ እንጠንቀቅ መንግስት እንደ ቁማር አኪር ከዘመን ዘመን ቢያናክስ መናፈቅ ለስልጣን ድግስ ያበው ታሪክ ቢያልከሰክስ የየጊዜው ባለጊዜ በተራው አገር ቢያስለቅስ ክቡር ሞቱ ለሰማታት ጥንትም ዛሬም ነገም መቼም ከዘፍጥረት እስከ ምጻት ኢትዮጵያችን ያው አንድ ናት መስራቾቹ ካማባቶች በተለሙት ለእልና ከጋዳ ስርዓት በኋላ ኦሪት ከዚያም ክርስትና ተከትሎም እስልምና ዛሬም ማርክሲዝም መጥቶ ቢከተል ዴሞክራሲያ ሁሌም አንድ ናት ኢትዮጵያ ጥንትማ ከሁሉ ቀደምት ድንበሯ እስከ አትላንቲክ ነበር በወራሪ ጠላቶቿ አድማሷ ሳይሰባበር ከሜዲትራኒያን ማዶ በነባይብሎስ ባሻገር በነቄሳር በነስክንድር መሰረቷ ሳይደፈር በናፖሊዮን ድግር በነቪክቶሪያ መከር ሐውልቶቿ ታሪክ ቅርሷ ሳይሰረቅ ሳይዘረፍ ለነሱ ሙዚየም ማደለብ የሷ ድባብ ሳይገፈፍ ሄሮዶቱስ ታሪክ አባት እንደዘገበው ይነበብ አይሮግሊፍ ድርሳን ምስክር ይገለጥ ላብነት ይቅረብ በሁለት ተኛው ሺህ ዘመን ዓመት ዓለም እሴሩ ኢትዮጵያውያን አባቶች ግሪክን እንዳስተማሩ ጥንትም እንደመሰከሩ ዛሬም ተገልጠው ያብስሩ። ፈላስፋው ኤዞፕ የኢትዮጵ መምህራቸው እንደነበር ቀኛው ሜላምፐስ በግልጥ እንደዘገበው ይነገር። በአባቶቻችን ያልነበር ምንድነው በታሪክ ማፈር? ክቡር ሞቱ ለሰማዕታት ትም ዛሬም ነገም መቼም ከዘፍጥረት እስከ ምጻት ኢትዮጵያችን ያው አንድ ናት። የት ሊደርስ ዛሬ ሐቅ ቢቀለበስ በጀርባችን ይከተላል ነገ የዳኝነት ፈረስ። መቻቻልን ማወቅ ነው እንጂ ጠንቅቀን እንደናባ መቻል መሸቀል አይሰራም በቃል። ትላንትና በሰበካ ከሞኝ ደጃፍ ዛፍ ቢቆርጡም ዛሬ ጮሌ ሆኗል ሁሉም። ብልህነት እንጂ ብልጠት አክትሞለታል ዘመኑም። መቻቻልን ብቻ ነው መቻል፣ ከበሮ መደለቅ በቅቷል። በየወቅቱ የተነሱት እንደ ወቅቱ ፍልስፍና ጋዳ ሆነ እስልምና ኦሪት ሆነ ክርስትና ማርክሲዝምም ዴሞክራሲም ኢትዮጵያን ለማጥፋት ሳይሆን በእምነት መሆኑ አይካድም። መቻቻል በብልህነት መግባባት ነውና በአቻ እንደ ብልሁ አባ መላ እንደና አባ ነፍሶ ባልቻ ኃይለ መለኮት በወቅቱ አጥልቆ ነበር ካለቻ። የደብረ ታቦሩም ጌታ ታላቅ ስመጥር ራስ ጎግሳው ካለቻውን አስቀምጦ ደብረ ታቦርን ያነጸው እምነቱን በማቻቻል ነው። ምንም እንኳ ሀድጊ ብንሆን መቻቻል አይሳነንም። ተካክዶ መተማመን ተማምኖ ክህደት አይሆንም። በጨለማ ማርክሲዝም ሲነጋ ካፒታሊዝም ቀን የተጓዙበት ፋና ሌሊት አይደመሰስም። መቻቻል መተማመን ነው በክህደት አይታቀብም። በሁለት ፊት ቢላዋ አገር አይተዳደርም። አልቆ ማስተዋልና ሰው ብልህነት ካቃተው ወደ አውሬነት ተመልሶ ደም በደም መተጣጠብ ነው። መቻቻል እንጂ ባበወግ ምንድነው በታሪክ መስረግ? ቀና መቼኝ ብሎ ክብርን እንደ ተስካር ዘኬ መጥረግ። አልሰማ ብለን የአበውን ቃል ረግጠን በደፋነው ጽዋ ሰማዕታትን አስበርግገን የምንደልቀው መረዋ ለባንዳ ነው ለኢትዮጵያ አድዋ። ድርጅት አሰራር ይሉ ስራይ ከማንጎድጎዱ የቀን አዋጅ በሌት አዋጅ ደፍጥጦ በማሽጎድጎዱ አያልቅበት የጉድ አዋጅ ያበሻ አበሳ ከሚሉን እኩልነትን በተግባር በመቻቻል ብንችል ሁሉን አልሆንልን አለንና ነጠፍንና ትህትና በየትውልዱ ባንዳነት በከተብነው ፍልስፍና የኢትዮጵያዊነትን ማተም መበጠሱን ለመድንና ከገንዘብ ማንቀስ ተሻግረን ስነ ልቦና ሙስና ከስነ ልቦና ማልፈን በታሪክ ላይ ሽርሙጥና መቻቻላችን አለቀ መበላለጥ ሸመቀንና እንጠንቀቅ። ምን አለ ብንጠነቀቅ አንዳችን የሌላችንን ሰብአዊ መብት ለማድቀቅ በጋራ ታሪካችን ላይ በንፍገት ባንመጻደቅ የቅርስ ገበታችንን በጥራዝ ባንነጣጠቅ አባቶች ባቆዩን ጸጋ እኛ ባንሞሸላለቅ ምን አለበት? ባድዋ በጋራ ውርሳችን ከምንሸዋወድበት ተከባብረን ብንጸልቅበት አክብረን ብናስከብረው ከብረን ብንከበርበት ምን አለበት? ዛሬ የአድዋን በዓል ሰርቀን ልንሸቀል ብናድበሰብስ በነገው የታሪክ ትውልድ አይቀርልንምና ክስ። አድዋን የጥቁር ዓለም ቅርስ በፕሮፓጋንዳ እናፍርስ። ለሕዝብ እንጂ የሕዝብ ድል ለታሪክ ሽቀላ ላይውል ለጎሳ መፈንቀል። ትላንት የምኒልክን ሐውልት በዶማ ለማንኮታኮት ስላቃተን ዛሬ ደግሞ በስነ ልቦና መተት የጋራ ታሪክን ንብረት ወደ ጎሳ በመጎተት በሰማዕታት አመካኝተን ባንዳ ሙሾ ለማረገድ ከልብ ስንተዋወቅ ምን አለ ባንሸዋወድ። ተው ይቅርብን ወንድሜ ተው፣ ድንጋይ ሲያጋጨው እኮ ነው ውሃ ጮሆ የሚናገረው። ቀፎው ሲነካካ እኮ ነው ንብ ተግ ብሎ የሚተመው። ሲቆሰቁሱት እኮ ነው ፍም እሳቱን የሚጭረው። እንጠንቀቅ። የኢትዮጵያ ሕዝብ እናት አባት ሕፃን ወጣት ሴትና ወንድ ምንም በዴሞክራሲ ስም መቀለድን እንኳ ብንለምድ ጉጉት ከማሪዎስ እንበል ባድዋ ታሪክ ከመቀለድ የዓለም ስልጣኔ መቅረዝ የነበረች ምድራችንን ክብሯን ገለን ለናካበት የስልጣን ረሃባችንን በጭፍን سنስገበገብ በሰማት አባቶች የመርገብታይን እንነበብ ሁላችንም እንደትቢያ እንደጉም ተነን ከማለቅ እንጠንቀቅ። በወንድማማች መካከል መርዝ ዘርተን የቂም ዳባ ላንዱ ካባ ላንዱ ዳባ ስነ ልቦና ሰለባ ድርጅት አሰራር ስራይ ላንዱ ዳቦ ላንዱ ድንጋይ ደሃን ከደሃ ማቃቃር ላንድ ሳምንት አንዱን ክቦ ላንድ ሳምንት አንዱን መሻር በቋንቋዎች መዘባበት ያንዱን ደጥቆ ላንዱ መስጠት አንዱን ደቅሎ አንዱን መትከል የጎጥ ባንዳ ሸቅቦ ሾሞ አገር ወዳድ ቁልቁል መግደል አረ ምን ጉድ ነው ምንድነን ያንድነት መሰረት ንደን እንደንጨት ቅርንጫፍ አገር እንደማገዶ ገንጥለን ሰማዕታት አባቶችን ደሞንቀስከስንላለን ራሳችንን ማወቅ ፈርተን ለጥላቻ ጣውት ሰግደን ህዝብ ረክተን አገር ሰብረን ፍቅር ገለን ሰላም ገለን በየክልሉ ጎጥ ማግደን ትውልዳችንን አናክሰን የጠመንጃ መጋዣዎች አድጊ ወጣት ወልደን ማግረን ዘመን ባመጣው ጅልነት ህዝብ ላይ በመዘባበት ድንጋይ በሚፈጭ ያፍ ብልጠት የጉዳዋጅ በመሸርከት ባንገታችን ላይ ማነቆ ጥላቻ ገመድ ስናብት አፍሪካን ለባዕድ ሩቅ ጠንቅ ለሃያላን ነጮች ጉጉት ያድባራችንን ገበና በአደባባይ ስናራቁት የእኩልነት ፍንጣቂ የተስፋ ጭላንጭላችንን ዴሞክራሲ ብልሽታችንን ሳይነጋ እንዳይጨልምብን ከታሪክ የሚማር ትውልድ ጎሳን ዓላማ ካረገው ምንም እንዳልተማረ ነው እንደ ፋሽስቶቹ ልክፍት በእብሪተኛ መስዋዕቲ ጠዋት ፓርቲ አድሮ ፋልቲ ከርሞም ዘግጦ አርቲቡርቲ ጸዘረኛ ነውና በለስ የረገመውጣ የጎሳ ከበሮዱታ የነሩዋንዳ ጎጣጣ ለነቦዝኒያ ማልሰራ ለሶማሌ ማላዋጣ እንጠንቀቅ። የህዝብን ስልጣን በመንጠቅ ባፍ ብልጠት ከምንደረቅ ያንድነትን ብልጫ እንወቅ ህዝብን ረግጦ ህዝብን ንቆ በወንዝ ልጅ መንደር ብቻ በጎሳ ከተገደበ ከተቆለፈ ሽኩቻ ላንድ ፓርቲ በላይነት ፈንግለን ያባቶች ጽዋ ሐቅ እንዳነቀው ዚቀኛ ድምፁ እንደሞተ መረዋ እኩልነትን ከልክለን በጭፍን ብንል ዋህድዋ ታሪክ ሞተ ማለት ይኸው ዛሬ እንደምናደርገው ማተብ በቁም ሲበጠስ ነው አገር በቁም ሲቀበር ነው ከቦር ሞቱ ለሰማታት እንዳሉት አበው በጽናት ከዘፍጥረት እስከ ምጻት ጥንትም ዛሬም ነገም መቼም ኢትዮጵያችን ያው አንድ ናት።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ክፍል 3 ጣሊያኖች ወሰን አልፈው ወደ አጋሚ ስለመግባታቸው ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለአገር ጥበቃ ሜጀር ጋሊያኖን በሰንአፌ ደጃች ሃጎስተፈሪን በአጋሚ ትቶ እሱ ወደ አስመራ ተመለሰ። كذيام ودمس ووردو بوتادر سلفنا بكهنات كداسي يدلون بعال أكبره كذيام بوالا كرمتون سيزدگا چكرمو بمسكرم هاي عندكان شيس من متو سماني سبات تامت مرت كأسمراتنستو ود أغامي كتما ود أدقرات كرتو تكمتا كذيام ودمك أديمت تو اندگنا كراس منگش اگر تورنت لگت امنو ايتبال يوررانب برنا راس منگشا بطولو ود عدی سببالكو لأسي منيليك استاوكو أسي منيليكم بزيهو عمد بهدار ور ود ولاي تازمتو بطر ور تملسو نبرنا صوست وريه الكويتو بغنبوت ور ودولو قزو جمرو مكنياتم راس منگشا تاليانوچ ايه گفو وده محال تگراي لممتات ما سباچون لكو باچون ابرنا وده ولو بك بلو تاليانوچ ايه گفو ممتاتا چو برگت بيهون وده تگراي نمزلك ايهم بايهون يگشنن بيتا كريستيان سرا ايتاو لممملس نبر تاليانوچ آسي منليك وده ولو بك مالتا چون بسموگزي وده فيت مدفاتا چون تتو بزيو بعدي گرات قويتاو نبرنا راس منگشا يهننو ودا اسي منيليك لكو سلاس داوكو بيهونم بايهونم كرمتون عدي سببالاي هونو ما دامت إشالال تبالنا نگرو بزيهو تقررتا يهتاليانو جم وانا هسابتشو يهتيبيان مكواننت كاسي منيليك إياس كردو خايلاتشون لما داكم نبرنا ودواكشم برو إلا لكالو مالتن اسي منيليك سلسمو واغن النالاستان لرجاتشو لرجاش قوانقول ستو واغشون برو ودا دي سببا انديمتو تدرغا آس ايماني لكم ودا دي سببا لمن بلس قلت السابادر روغو جزي منالبات تاليانوش بكرمت آدگا تلو راس منگشان بچاون اندايوغو بلو كتغراي متو بدار اگر تكمتو ينورو ينبروتن في تاوراري نگوسين كنياز ماج حايل ماريامن بالام براس بيانن ترتو ودا اگراچو ودا تگراي هيداچو گراس منگشا گار هوناچو طاليانوچن ستتتبابقو كرمو بلو اسنابتو سددواچو كزيم بوالا بسني 29 كن اديس ابابا گبتو كرامتون يطورنت مكر سياسمكرو كرمو የመስኮብ መልክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልክተኞች ወደ መስኮብ ስለመሄዳቸው መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በ1878 ዓ.ም ኒኮላይ ኢቫንክሊች አብኖፍ የሚባል መልክተኛ ካንድ ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደሳላቸውና ባዶዋ ተገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብንም መንግስት ትልቅነት የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮብም ሀገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50 ሺህ ጠመንጃና 40 መድፍ 5000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50 ሺህ ጎራዴ ጨምረህ ከመስኮብ ሀገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያ አመት ጣሊያኖች የምጥዋንበር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በመጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉስ ሚኒሊክ ጋር መላላክ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮን ቲፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲ መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮን ቴፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮን ቴፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኛዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮን ቴፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለእቴጌይቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግሥት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግሥት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ራስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው፣ አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ ሐሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ በአንድ ወገን ከአጼ ምኒልክ ሳያስፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንአፌ ጦርነት ድል የሆኑ እንደሆነ ለክብራቸው ትልቅ ውርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ጣሊያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ከአዲግራት መጥተው ያላንዳች ችግር መቀሌን ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባላገሮች መሪ ይዘው በአቋራጭ መንገድ ወደ ህንጣሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጣሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን፣ ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለአገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስቲመጣ ድረስ ወደ ራስ ወሌ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገሰግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሐዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አምልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተኝቶ በሐኪም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኟቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ እስቲገቡ ዝም ላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። ያገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን። እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳ ተከተለኝ። ያገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌ ምድር፣ የደንቢያ፣ የቋራ ከጨጨሆ በላይ ያለህ አሸንጌ ላይ፣ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊቤ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደ ኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ሕዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን ሴቱንና ሕፃናቱን እንዳይገድል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ፣ ሽማግሌው ከነሕፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጼ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኔ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓ.ም ተመረጠ ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግል ሰራዊታቸውን በአዛዥ ዘማኔል አስከትተው ከጃንሆይ ጋር በአንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በአራት ሰዓት ተኩል ያህል በአየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምፁ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየቀና ጥቂት በጥቂት ያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች ያጼ መኔሊክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ መኔሊክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን ዕውቀት ለእግዚአብሔር ብቻ ተተነው ብናልፍ ይሻላል። አጼ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀ መኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር፣ የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስኪደርሱላቸው ጦርነት እንዳይጀምሩ ነበር። የዳራገርም ባላባቶች፣ የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃጅ ጆቴ፣ የሊቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ የመሐመድ አንፋሪን መክዳት እርግጠኛውን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉሥ እየገበረና እያገለገለ በእምነት የሚኖር ነበር። በአጼ ዮሐንስ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከእርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉሥ ምኒልክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉሥ ምኒልክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማሽ ነበረውና ኮንስታንቲኖሊ በአሰብ እየመጣ በአውሳ ሲመላለስ ከአብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በርሃም የገባበት ምክንያቱ በእጁ ተወላጅነቱ የራስ ወሬ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህ መካከል ያጼ ምኒልክ ልጅ ልዕልት ዘውዲቱን ላገባ ነው ይያለ አስወርቶ ነበርና እንኳን የጃንሆነን ልጅ አግብቶ እንዲያውም ቢሆን በራስ ወሬ ላይ ክፉ ነገር ያስባልና ይታሰርልኝ ይያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ለእጄ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በእጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነጻነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር። ልዑል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው። ልዑል ራስ መኮንን የጦር አበጋዝ ስለሆኑ እንደ ሥርዓቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻንና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች የአላጌን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ ብመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቲሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ኅዳር 22 ቀን 1888 ዓመተ ምሕረት ማጆር ቶዚዮሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ፣ ወደ ጀነራል ባራቲሪ የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገስዎ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አድርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ልዑል ራስ መኮንንም የማጆር ቶዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለርቅ የሚያበቃ ምልክት ባያገኙበትም በግስጋሴ ሄደው ኅዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና ኅዳር 28 ሌሊቱን በ11 ሰዓት ከማጆር ቶዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻ ሎሌ ሹማጋሜ ተስፋይ በፍጥነት ወደ ልዑል ራስ መኮንን ሂዶ ይህ አሁን ያለንበት ስፍራ ካምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን ፊታውራሪ ተክሌና ቀኛዝማች ታፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ፊታውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ልዑል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስ ወሌ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ወደ ኋላው ለመሸሽ ከአምባው መውረድ ጀመረ። ማጆር ቶዞሊ ግን ስመጥሩ ጀግና ነበርና ምንም ቢሆን አልማረክም ብሎ በብርቱ ሲዋጋ በሰልፉ ላይ ሞተ። የጦርነትም ነገር ዋናው ከወደቀ መፈታቱና መፍረሱ አይቀርምና የጣሊያን ሰራዊትም በቀኝም በግራም ሲሸሹ ከብቱና ሰውም ስለተደበላለቀና መንገዱ ስለጠበበ ርዝመቱ 400 ሜትር በሚያህል ገደል እየተወረወሩ አለቁ። በጠመንጃም ከመቱት በጎራዴ እየተመቱ የሞቱት ይበዛሉ። ከጦር አለቆቹም እኩሉ በሰልፍ ውስጥ ሞቱ፣ እኩሉም ተማረኩ፣ እኩሉም እየሸሹ አመለጡ። በአላጌ ጦርነት ያለቁት የጣሊያን ሰራዊት ነጮች ጥቁሮችም ባንድነት ሆነው 2960 ይሆናሉ። ከኢትዮጵያም ሰራዊት ወገን ከሺህ የሚበልጡ ሞተዋል። ፊታውራሪ ገበየሁም በጉዞ ላይ ጥቂት ታሞ ሰንብቶ ነበር። ቢሆንም ጦርነቱን የጀመረ እሱ ለመሆኑ ለሀገሩና ለንጉሱ ለስሙም ክብር ሲል ጠመንጃን ትተ በጎራዴ በለው እያለ በጀግንነት ሲዋጋ ስለዋለ እንኳ በኢትዮጵያ ሰራዊት ፊት በጣሊያን ሰራዊት ፊት እጅግ የተመሰገነ ሆነ። ካሁን ዘመቻ አስቀድሞ ጎበዛየሁ የሚባል አዲስ ነፍጥ ወጥቶ ነበርና ከነፍጥ ጎበዛየሁ አሽከር ገበየሁ እየተባለ ተዘፈነለት። የጣሊያን ሰራዊት የሞተው ሞቶ የሸሸው ሸሽቶ የተማረከው ተማርኮ ድሉ ለልዑል ራስ መኮንን ከሆነ በኋላ ሰራዊቱ በየሰፈሩ ገብቶ ለሞተው ወንድሙና ዘመዱ ለባልንጀራውም ያለቅስ ጀመር። ልዑል ራስ መኮንንም የሰራዊቱን ልቅሶ በሰሙ ጊዜ በመኳንንቱና በሰራዊቱ መካከል ቆመው ወንድሞቼ ሆይ ዛሬ ስለ አገራችን ነጻነትና ስለ ንጉሳችን ክብር ብንሞት ለኛ ደስታና ክብራችን ነው እንጂ ሞት አይባልምና ግዳይ ጣሉ እንጂ አታልቅሱ ብለው ስለተናገሩ እንዳገሩ ልማድ እኩሉ በፈረስ እኩሉም በግር የሆነ የሰራውን ጀብዱ እየተናገረ በፊታቸው ይፎክር ጀመር። ከዚህም በኋላ እንደ ሰለጠነው ዓለም ጦርነት አደራረግ ይህ የኢትዮጵያ ነው ይህ የጣሊያን ነው ሳይሉ የሞተውን ሁሉ እያስነሱ ያስቀብሩ ጀመር። የቆሰለውንም በየባላገሩ ቤት እያስመሩ እንዲታመም ምርኮኛውም ሳይጉላላ በክብር እንዲቀመጥ አደረጉ። የማጆር ቶዞሊንና የጦር አለቆቹንም ሬሳ አስነስተው በማድረግ በታላቅ ሰልፍና ጀብ ወስደው እሳቸውም በዚያው ቆመው አስቀበሯቸው። ልዑል ራስ መኮንን ድሯ ኢንተርናሲዮናል የዓለም መንግስታትን ሕግ አውቀው ከጠላት ወገን የሞቱትን በማስቀበራቸው የቆሰሉትን በማስታመማቸው የተማረኩትንም ባለማጉላላታቸው በኢጣሊያ አገር እንኳ ሲመሰገኑ ይኖሩ ነበር። ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው ቀጥሎም ቀኛዝማች ታፈሰ ሳይታዘዙና ሳያስፈቅዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደንብና ሕግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትዕዛዝ እስቲመጣላቸው የቁም እስር እያደረጉ አስቀመጧቸው። ከዚህም በኋላ ባላጌ የተማረከውን መድፉን፣ ጠመንጃውን፣ ጥይቱንም ሌላውንም የጦርነት ዕቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያው ባላጌ ዙሪያ ባለው በየባላገሩ ቤት ትተው ወደ አጼ ምኒልክ የጦርነቱን አኳኋንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ። አጼ ምኒልክም ባላማጣ ጥግ ሰፍረው ሳሉ የድሉ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቲሪ ግን በልዑል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ፣ ማጆር ካቴ፣ ማጆር ጋሊያኖ ለሚባሉ የጦር አለቆች 5000 ወታደሮች ጨምሮ ባላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድሉን ወሬ ስለሰሙ ወደ መቀሌ የመመለሳቸውን ነገር ሲመካከሩ ከድሉ በኋላ ፊት ለፊት የሚጓዘው የሸዋና የወሎ የእጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን 15 ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች ባንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ትቶ ከመሄድ የሚሻለውን ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል እያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል፣ እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተናገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሜ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው አገር ሲደርሱ ውሎ አድርገው ነበርና ላዩን በበጌ ምድር አድርገው ሲጓዙ የነበሩት የጎጃሙ ንጉሥ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በእርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትን በጨለቆት አክብረው በ29 ቀን መቀሌ ገቡ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።